ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዲፋክቶ ነው ያሉት። ዲፋክቶ ደግሞ ነው ያልሆነ ሀሰተኛ ሀገር ቅና የሌለው ሀሰተኛ ሀገር ወደ መመስረት ያው የሚሄደው
የክልል መንግስት ከዚህ በፊት እናንጸባርቀው የነበረው አቋም ነው ተቀብለው ያንጸባርቀው በመጽሔቱም ያቀረበው የመገንጠል ጥያቄ አይደለም። እየተጠየቀ ያለው በህገ መንግስት ያቁልት ብሎ ያለ የራስን ፖሊሲ በክልልህ የመፈጸም የመተግበር የሚፈቅድ ነው።
የቀደሙት የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ሲሆኑ ተከትለው የሰማናቸው ደግሞ የአዲሱ የባይቶና ፓርቲ ሊቀመንበር አቶ ኪዳነ አመነ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ነገ የሚከናወነው የሲዳማ ህዝበ ውሳኔ ሰላማዊ በሆነ መንገድ እንዲጠናቀቅ መንግስት በቂ የጸጥታ ኃይል ማሰማራቱን የሲዳማ ዞን አስተዳደር አስታወቀ። የዚህንም ዝርዝር ይዘናል። አድማጮች፣ በመጽሔት ክፍለ ጊዜ ይቀርባል።
ለምሽቱ ካሉን የዓለም ዜናዎች ውስጥ ዋና ዋናዎቹ አቃቤ ሕግ በብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሰራተኞች ከቆጠራቸው ምስክሮች መካከል አንዱ ከባላቸው ላይ የደረሰውን ጉዳት ለፍርድ ቤት እያሳዩ ምስክርነታቸውን አሰምተዋል። ዜና ይኖረናል። ዛሬ እኩለ ቀን ላይ ከጎንደር ዩኒቨርሲቲ ተከስቶ የነበረው እሳት በቁጥጥር ስር እየዋለ መሆኑን ከአማራ ብዙሃን መገናኛ ድርጅት ያገኘነው ዜና አስታውቋል። ሌሎችም አሉ።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ህዳር 9 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ኦድሬስ ሪጅስ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። አቃቤ ሕግ በብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሰራተኞች ከቆጠራቸው ምስክሮች መካከል አንዱ በአካላቸው ላይ የደረሰውን ጉዳት ይቅርታ፣ ቀደም ሲል ባላቸው ላይ ብዬ ነበረ። በአካላቸው ላይ የደረሰውን ጉዳት ለፍርድ ቤት እያሳዩ ምስክርነታቸውን አሰምተዋል። ሁለተኛው የአቃቤ ሕግ ምስክር የተስተካከለ አድራሻ መታወቂያቸውን ይዘው እንዲቀርቡ ታዟል። መለስካቸው አምሃ ዝርዝሩን ይዟል።
አቃቢ ሕግ በብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ሰራተኞች ላይ በመሠረተው በከባድ የሙስናና በሰብአዊ መብቶች ላይ በሚደረግ ጥሰት ክስ ያስረዱልኛል ብሎ ከቆጠራቸው ምስክሮች መካከል 76ኛውን ምስክር አቅርቦ አስመስክረዋል። 76ኛ ምስክር አቶ ደሳለኛ ሰፋ የመጡት ከደቡብ ጎንደር ደብረ ታቦር ከተማ ሲሆን የሚመሰክሩትም በ23ኛ ተከሳሽ በአቶ አሸናፊ ተስፋሁን ላይ መሆኑን ለፍርድ ቤቱ ተናግረዋል። ፍርድ ቤቱም እኚህን በስም የጠሯቸውን ተከሳሽ በአካል ያውቋቸው እንደሆነ ጠይቋቸው የአቃቢ ሕግ ምስክር ተከሳሹን ከሌሎች ተከሳሾች መካከል ለይተው አመልክተዋል። ምስክሩ ከደብረ ታቦር ከተማ ተይዘው ወደ ወረታ ከተማ ተወስደው በምርመራ ስቃይ እንደተቀበሉ፣ ከዚያም ወደ ባህር ዳር ከተማ ተወስደው የማሰቃየት ምርመራ እንደተፈጸመባቸው ዘርዝረዋል። በዚሁ የማሰቃየት ምርመራም በእጃቸውና በእግራቸው ላይ ለደረሰው ጉዳት ምስክር ነው ያሉትን ምልክት ወይንም ጠባሳ ለፍርድ ቤቱ አሳይተዋል። ባህር ዳር ከተማ በሚገኝ ፖሊስ ጣቢያ ለሁለት ሳምንታት ታስረው ከቆዩ በኋላ ወደ አዲስ አበባ ማዕከላዊ እየተባለ ይጠራ ወደ ነበረው እስር ቤት ከሌሎች ተጠርጣሪዎች ጋር እንደመጡም አስረድተዋል። የማሰቃየቱ ተግባር የተፈጸመባቸው በ23ኛ ተከሳሽ በአቶ አሸናፊ ተስፋውን ትእዛዝ ነው ሲሉም ተናግረዋል። በኋላም የግንቦት ሰባት አባል ናቸው ተብለው በሽብር ወንጀል ተፈርዶባቸው ከ3 ዓመት በላይ ታስረው እንደተፈቱ ተናግረዋል። አቃቢ ሕግ ያቀረባቸው ሌላው 88ኛ ምስክር የተስተካከለ አድራሻ እንደሌላቸው ፍርድ ቤቱ ስላረጋገጠ አስተካክለው እንዲመለሱ ትእዛዝ በመስጠት ከቀትር በፊት የነበረውን ውሎ ፍርድ ቤቱ አጠናቋል። አቃቢ ሕግ የብሔራዊ መረጃና ደህንነት ኤጀንሲ የቀድሞውን ዋና ኃላፊ አቶ ጌታቸው አሰፋን ጨምሮ በ26 የኤጀንሲው ኃላፊዎችና ሠራተኞች ላይ ክስ መመስረቱ ይታወሳል። ከእነዚህም 22 ተከሳሾች ዛሬ ከፍተኛው ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት የቀረቡ ሲሆን አቶ ጌታቸው አሰፋ፣ አቶ አጽብሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይ ልዑል ጉዳያቸው በሌሉበት እየታየ መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ዛሬ እኩለ ቀን ላይ ከጎንደር ዩኒቨርሲቲ ዳግማዊ ቴዎድሮስ ቅጥር ግቢ የተነሳው እሳት በቁጥጥር ስር እየዋለ ነው ሲል የአማራ ብዙሃን መገናኛ ድርጅት ያወጣው ዜና ገልጧል። የእሳት አደጋውን ለመቆጣጠር የእሳት አደጋ ሰራተኞች፣ የጸጥታ አካላት፣ ተማሪዎችና አጠቃላይ የግቢው ማህበረሰብ ርብርብ እያደረጉ ነው ሲልም ዜናው አክሎ በአደጋው በሰው ሕይወትም ሆነ በአካል ላይ ጉዳት ያለመድረሱን አመልክቷል። የእሳት አደጋውን መንስኤና ዝርዝር መረጃ ከዩኒቨርሲቲው ለማግኘት ጥረት እያደረገ መሆኑንም ይኸው የዜና ምንጭ ጠቅሷል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለመከሰስ የሚያበቃ ድርጊት ፈጽሞ እንደሆነ በተከፈተው ምርመራ ላይ ዛሬ ቃላቸውን የሰጡ ሁለት የዩናይትድ ስቴትስ የብሔራዊ ጸጥታ ኤክስፐርቶች ፕሬዚደንቱ ለፖለቲካ ጥቅማቸው ሲሉ የዩክሬኑ ፕሬዚደንት ምርመራ እንዲከፍቱ ግፊት ማድረጋቸው አስጨንቆን አሳስቦንም ነበር ሲሉ ተናገሩ። በብሔራዊ የጸጥታ ምክር ቤት ዋናው የዩክሬን ጉዳይ ኤክስፐርት የሆኑት የጦር ሰራዊቱ ሌተና ኮሎኔል አሌክሳንደር ቪንማን ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር በቴሌፎን ሲነጋገሩ አንድ ውለታ ቢውሉልኝ ብለው ሲያበቁ በመጪው ፕሬዝደንታዊ ምርጫ በዋናነት የሚፎካከሯቸውን የቀድሞ ምክትል ፕሬዝደንት ጆ ባይደንንና ልጃቸውን ይመርምሩልኝ ብለው ሲጠይቁ ሰምቻለሁ ብለዋል። በሙሉ ወታደራዊ መለዮ ልብሳቸው የምክር ቤቱ የደህንነት ኮሚቴ ፊት ቀርበው ቃላቸውን የሰጡት በአርበኝነት ክብር ኒሻን ተሸላሚው ቪንማን የሰማሁት ነገር የማይገባ ሆኖ አግኝቸዋለሁ ነው ያሉት። የፕሬዝደንቱ ጥያቄ ከብሔራዊ ጸጥታ ጋር ምንም አይነት ግንኙነት የለውም ሲሉም አክለዋል። የምክትል ፕሬዝደንት ማይክ ፔንስ የውጭ ጉዳይ አማካሪዋ ጀነፈር ዊሊያምስም ትራምፕና ዘለንስኪ ያደረጉትን የስልክ ውይይት ያደመጡ ሲሆን ባይደን ይመርመሩልኝ የሚለው ጥያቄ የአገር ውስጥ የፖለቲካ ጉዳይ በመሆኑ ያልተለመደ እንግዳ ነገር ሆኖ አግኝቸዋለሁ ብለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት በዚህ በሁለተኛ ሳምንት የምስክር ቃል መቀበል ሂደቱ እስከፊታችን ሐሙስ ድረስ 9 የፕሬዝደንቱ ረዳቶችና የአስተዳደሩን ባለስልጣናት የምስክርነት ቃል ያደምጣል። አንደኛው በአውሮፓ ህብረት ዋናው የዩናይትድ ስቴትስ ዲፕሎማት ጎርደን ሰንድላንድ ናቸው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት በድንገት ዋልተር ሪድ በተባለው ብሔራዊ ወታደራዊ ሕክምና ማዕከል ሆስፒታል መሄዳቸው ስለ ጤና ይዞታቸው ጥርጣሬ መቀስቀሱን ተከትሎ ዋይት ሀውስ ስለ መደበኛ ምርመራ ነው የሚል ተጨማሪ ማረጋገጫ ሰጥቷል። የፕሬዚዳንቱ መደበኛ ሐኪም የዩናይትድ ስቴትስ የባህር ኃይል ኮማንደር ሻን ኮሊን ይፋ ባደረጉት ማስታወሻ ፕሬዚዳንቱ ከአንድ ሰዓት ጥቂት አለፍ ላለ ጊዜ የወሰደ የጤና ምርመራና የላብራቶር ምርመራ ተደርጎላቸዋል፣ ተወያይተዋልም። ነገር ግን ይህ የተለየ የልብም ሆነ ስርዓተ ነርቭ ጤና ግምገማ አልተደረገም አይደለም ብለዋል። ሐኪሙ እንዳሉት ፕሬዚዳንቱ የተደረገላቸው በየዓመቱ የሚከናወነው የመደበኛ መሰረታዊ በሽታን ለመከላከል የሚደረግ ክትትል አካል የሆነ ምርመራ ነው። ከአዲሱ ዓመት በኋላ የበለጠ አጠቃላይ ምርመራ ይደረግላቸዋልም ብለዋል። ይሁን እንጂ የቅዳሜው ምርመራቸው ዋይት ሀውስ በሚያወጣው ዕለታዊ መርሃ ግብራቸው ውስጥ አልተካተተም። ያንንም ሐኪማቸው በመርሃ ግብር መቀያየር ምክንያት እንደሆነ ነው የገለጹት።
ታሊባን ዛሬ 2 ምዕራባውያን ታጋቾችን ለቋል። ታጋቾቹን የለቀቀው የአፍጋኒስታን መንግስት 3 የቡድኑን ማለትም የታሊባን እስረኞችን ከለቀቀ በኋላ ነው። 3ቱ የታሊባን አባላት ከተለቀቁ በኋላ የቡድኑ የፖለቲካ አካል ወደሚገኝበት ወደ ካታር ተወስደዋል። ምንጮች ለቪኦኤ እንደተናገሩት የ63 ዓመቱ አሜሪካዊ ኬቪን ሲ ኪንግ እና የ50 ዓመቱ አውስትራሊያዊ ቲሞቲ ዊክስ የተለቀቁት ዞል በሚባለው የአፍጋኒስታን ደቡባዊ ክፍለ ግዛት መሆኑ ታውቋል። የማስለቀቁን ሂደት ለማመቻቸት በበርካታ የክፍለ ሀገሯ ወረዳዎች የ48 ሰዓት የተኩስ አቁም ታውጆ እንደነበረም ተመልክቷል።
በመጨረሻም ሊቢያ ዋና ከተማ ትሪፖሊ ውስጥ በትላንትናው ዕለት በአንድ የብስኩት ፋብሪካ ላይ የደረሰው ሕይወት ያጠፋ የሰው አልባ አውሮፕላን ጥቃት የጦር ወንጀል ተብሎ ሊፈረጅ የሚችል ነው ሲሉ የሊቢያ ውጭ ጉዳይ ሚኒስትር ተናገሩ። መሐመድ ታሂር ሲያላ ስለ ሊቢያ ይዞታ ለመነጋገር በተሰባሰበው ለተባበሩት መንግስታት ድርጅት የጸጥታ ጽህፈት ቤት ውይይት ላይ ባደረጉት ንግግር ጥቃቱ በማናቸውም ደረጃ የጦር ወንጀል ተብሎ ሊፈረጅ ይገባል ብለዋል። በሊቢያ የተባበሩት መንግስታት ከፍተኛ ባለስልጣን ጋሰን ሳላሚ በቪዲዮ አማካኝነት ለስብሰባው ባሰሙት ንግግር ሰኞው ጥቃት ቢያንስ 10 ሰዎች ተገድለውበታል፣ ከ35 በላይም ቆስለዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድና በአሃዱ ሬዲዮ ኤፍኤም 94.3 እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ ይቀርባል።
የህዝብ ወያኔ አርነት ትግራይ ልሳን የሆነው ወይን መጽሔት ከሰሞኑ ያወጣው ጽሑፍ መነጋገሪያ ሆኖ ሰንብተዋል። ቀጣዩን አገራዊ ምርጫ በተመለከተ በመጽሔቱ ላይ በታተመው ጽሑፍ ምርጫው የሚራዘም ከሆነ ከግምት ሊገቡ የሚገባቸው ያላቸውን እርምጃዎችም አካቷል። በመጽሔቱ አገላለጽ የራሱን የቻለ ክልል መዋቅር፣ በእንግሊዝኛው አጠራር ዴፋክቶ ስቴት፣ እናም በክልሉ ብቻ የሚደረግ ምርጫ ከቀረቡት ሀሳቦች መካከል ይገኛሉ። ይህን አስመልክቶ ሀብታሙ ስዩም በክልሉ ውስጥ የሚንቀሳቀሱትን የፖለቲካ ፓርቲዎችንና የህወሓትን ማዕከላዊ ኮሚቴ አባል ሀሳብ ጠይቆ እንደሚከተለው አጠናቅሯል።
የትግራይን ክልላዊ መንግስት በሚያስተዳድረው የህዝባዊ ወያነ አርነት ትግራይ ህወሓት ጽህፈት ቤት ስር የሚታተመው ወይን 43ኛ ዓመት ሁለተኛ ቅጽ ከመስከረም 5 እስከ ህዳር እትም ቀጣዩ ሀገራዊ ምርጫን በተመለከተ ረዘም ያለ ማስገንዘቢያ ታትሙበታል። ላብነት በገጽ 41 ላይ ቀጣዩ ሐሳብ ሰፍሯል። በመጨረሻ ምርጫ ከተራዘመ ሊከሰት የሚችለውን የህጋዊ ቅቡልነት ችግር ወይንም ሌጂቲሜሲ ክራይሲስ ለማስወገድ በትግራይና በህዝቧ ህልውና ጠንካራ እምነት ካላቸው የክልላችን ድርጅቶች ጋር አሳታፊ በሆነ መንገድ ህጋዊ ምርጫ ማካሄድን ጨምሮ በሀገር አቀፍ ደረጃ ሊከሰት ከሚችል ችግር በአንጻራዊነት ነጻ የሆነችና የተሟላ መንግስታዊ መዋቅር ወይንም ኢንስቲትዩሽን ያሏትና የገነባች በአንጻራዊነት ሲታይ ራሷን የቻለች ክልል ዲፋክቶ ስቴት መሆን የምትችልበትን ሥራ መሥራት ወሳኝ ነው የሚል ሐሳብ ይገኝበታል። በእትሙ ላይ የቀረበው ሐሳብ የብዙሃን መነጋገሪያ መሆኑ አልቀረም። በክልሉ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችም በጽሑፉ አንድምታ ላይ የተለያዩ ሐሳቦችን ያሰማሉ። በትግራይ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዱ የሆነው የአረና ትግራይ ፓርቲ ሊቀመንበር አብርሃ ደስታ በእትሙ ላይ ራሷን የቻለች ክልል ወይንም ዲፋክቶ ስቴት የሚለውን ገለጻ በመጽሔቱ ላይ ከቀረበበት አግባብ የተለየ ትርጉም እንዳለው ያምናሉ። በመጽሔቱ ላይ የቀረበውን ሐሳብም እንደሚቃወሙ ይናገራሉ።
በመጀመሪያ ወይን የሚል መጽሔት ወይ ጋዜጣ ስለ ራስ ገዝ አስተዳደር አይደለም የተናገረው። ራስ ገዝማ ይቻላል፣ አሁንም እኮ ራስ ገዝ ናቸው፣ ኦቶኖመስ ሪጅንስ ናቸው ሁሉም የኢትዮጵያ ክልሎች ባለው ፌዴራል ስርዓት መሰረት ራስ ገዝ ናቸው። ዲፋክቶ ነው ያሉት። ዲፋክቶ ደግሞ ከራስ ገዝ አልፎ ትግራዊ ያልሆነ ሀሰተኛ ሀገር፣ ተቀባይነት የሌለው እውቅና የሌለው ሀሰተኛ ሀገር ወደ መመስረት ነው የሚሄደው እና እሱ ነው እያለ ያሉ እኛም የተቃወሙ ነው። ይህንን ነው ስንቃወመው ደግሞ አንድ ምርጫ ቢደረግ ጥሩ ነው። ምርጫ ስላልተደረገ ግን ፌዴራል ስርዓቱ ፈርሷል ወይ እንደፈረሰ መቆጠር አለበት የሚባል ነገር የለም። ምርጫ ባይደረግ አንድ ህግ እንደተጣሰ ይቆጠራል። ህግ እንዲስተካከል፣ ህግ እንዲታረም ነው የሚደረገው እንጂ አንዴ ህግ ተጥሷል እና የባሰ ህግ ተጥሷል ማለት በራሱ ህገ ወጥነት ነው። እኛ አንቀበለው።
ይሄ መጽሔት የህወሓት ልሳን ሆኖ ከመቆየቱ አንጻር እውነት የፓርቲውን ፍላጎትና አካሄድ የሚያመላክት ነው ብለህ ታስባለህ ወይ?
ጥሩ ጥያቄ ነው። አንደኛ ወይን ጋዜጣ የፓርቲው ልሳን ነው እና የፓርቲው ፍላጎት የፓርቲው ሀሳብ በዛ መልኩ ነው የሚያንጸባርቀው። ነገር ግን አቀራረቡ ላይ የፖለቲካ ሰዎች የህወሓት ሰዎች ሳያማክሩ የህወሓትን ፍላጎት ያንጸባረቁት ይመስለኛል እና ያለ ህወሓት ከፍተኛ ባለስልጣናት እውቅና የተጻፈ መሆን አለበት እንጂ እንደዚህ ተደርጎ አይጻፍም፣ እንደዚህ ተብሎ አይነገርም። ውርደት ነው በራሱ።
አቶ አብርሃ ደስታ በወይን መጽሔት ላይ በቀረበው ሀሳብ መሰረት ክልል አቀፍ ምርጫ ይደረግ ቢባል እንኳ የቅቡልነቱ ጥያቄ ሌላ ችግር እንደሆነም አንስተዋል።
ምርጫ በክልል ደረጃ የሚደረግ ምርጫ የለም። በክልል ደረጃ ምርጫ እንዲደረግ እኮ የምርጫ ቦርድ ገላጋይ ህጋዊ ምርጫ ቦርድ ያስፈልጋል። በክልል የሚቀርብ ህጋዊ ምርጫ ቦርድ የለም፣ የክልል የሚባል የለም።
ብሔራዊ ባይቶ አባይ ትግራይ ወይንም ባይቶና በትግራይ ክልል ውስጥ በመንቀሳቀስ ላይ ካሉ የፖለቲካ ፓርቲዎች አንዱ ነው። የፓርቲው ሊቀመንበር አቶ ኪዳን ያመነ በወይን መጽሔት ላይ የወጣውን ሐሳብ በማኅበራዊ ሚዲያዎች ላይ መመለከታቸውን ጠቅሰው ፓርቲያቸውም ከወራት በፊት ሲያንሸራሽር ከነበረው ሐሳብ ጋር እንደሚመሳሰል ያወሳሉ።
እኛ ላለፉት 6 ወራት እናንጸባርቀው የነበረ አቋም ነው ፌሌፍ የሚያንጸባርቀው ፈልጎት ወይ አስቦበት ሳይሆን በወጣቱ አጠቃላይ በህዝቡ ላይ ያለው አመለካከት የእኛ ሀሳብ ተቀባይነት ስላለው ከዛ ማምለጥ ስለማይችል ይመስለኛል።
ይሄ ዲፋክቶ ስቴት ያሉት ጽንሰ ሀሳብ አሁን አንዳንድ ሰዎች ይሄ የመገንጠል መንደርደሪያ ወይንም ደግሞ የራስን ሀገር የመፍጠሪያ መንደርደሪያ አድርገውም እያዩት ነው። ከዚህ ጋር በተገናኘ የሚሉት ይኖር ይሆን?
ዲፋክቶ ስቴት ስንል እንደ ክልል በህገ መንግስት መሰረት በአንዳንድ ጉዳዮች ላይ የራሳችን አቋም እንድንይዝ በአንቀጽ 43ም ተንጸባርቋል። በህገ መንግስቱ ብዙ አንቀጾች ክልሎች ስልጣናቸው ኤክሳይስ የሚያደርግ አንቀጾች ተሰጥቷቸዋል እና የፌዴራል መንግስት ግዴታውን የማይወጣ ከሆነ ያው አገር ሲታመስ ሁሉም አገር መታመስ አለበት ግዴታ ስለማይሆን እያንዳንዱ ክልል ደግሞ ቤቱን የማስተካከል የማጽዳት ህግ እና ስርዓት የማስያዝ ግዴታ አለበት እና የክልሉ መንግስት ዲፋክቶ ስቴት ሲል የፌዴራል መንግስት እነዚህን መስራት የማይችል ከሆነ ዝግጅነት ከሌለው ይሄን እንዲያሟላ ከዛ ክልሉ ደግሞ የራሱ ቴሌ፣ የራሱ ባንክ፣ የራሱ መብራት ኃይል በሀገር ውስጥ ሀገር የሚመስል ተቋሞች እንዲኖር ፋንክሽናል የሆነ ስራ እንዲኖረን ነው በፊትም የጠየቅ ነው እና የክልል መንግስት ከዚህ በፊት ስናንጸባርቀው የነበረው አቋም ነው ተቀብለው ያንጸባርቀው በመጽሔቱም ያቀረበው። የመገንጠል ጥያቄ አይደለም እየተጠየቀ ያለው በህገ መንግስት ያቁልጥ ብሎ ያለ የራስን ፖሊሲ በክልልህ የመፈጸም የመተግበር የሚፈቅድ ነው።
በመጽሔቱ ላይ የቀረበውን ሀሳብ በተመለከተ ተጨማሪ ማብራሪያ እንዲሰጡን ስልክ ከደወልንላቸው መካከል አንዱ የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አባል አቶ ነጋ አሰፋ ይገኛሉ። አቶ ነጋ መጽሔቱን እንዳላነበቡትና እሳቸው በሚያውቁት ግን ቀጣዩ ሀገራዊ ምርጫ የማይካሄድ ከሆነ ሊወሰዱ የሚገቡ እርምጃዎችን በተመለከተ በፓርቲያቸው የተላለፈ ውሳኔ የለም ይላሉ።
እሱ ጥናት እንደሚደረግ ገና ነው። ሰኔ የተወሰነ ሳይሆን ጥናት እንደሚደረግ ነው የማውቀው። እኛ እንደ ድርጅት አቋማችን ምርጫ መካሄድ አለበት የሚል ነው። ሰው ምርጫ የማይካሄድ ከሆነ ደግሞ ምን መደረግ አለበት የሚል በቀጣይ ተወያይተን የምንወስነው ነው እንጂ አሁን የተወሰነ ነገር የለም። ምርጫ መካሄድ አለበት ስትሮንግሊ አቋም ይዘናል። አሁን ምርጫው ካልተካሄደ ግን እኛ ምርጫ እንዴት አድርገን ማካሄድ እንችላለን? ከህገ መንግስቱ አንጻር ሁሉም ነገር ታይቶ መፍትሄ ሊሰጥበት እንደሚገባ ተማምነናል። ከዚህ ውጭ ግን ማቀብ የለኝ።
በፌዴራል መንግስት ውስጥ የሚደረጉ እንቅስቃሴዎች ፈሬ የማይዙ ከሆነ የዲፋክቶ ስቴት ወይንም የራስ ገዝ ክልልን ጽንሰ ሀሳብም ማሰብ እንደሚገባ በመጽሔቱ ላይ ተጽፏል።
እንደዚህ አይነት ዝርዝር ነገሮች ስለሆኑ እነዚህ ከመጽሔት አዘጋጆቹ ጋር ምን ታሳቢ አድርጎ እንደተወያዩበት እንደጻፉት ብትነጋገር ነው የተሻለ የሚሆነ። አሁን ዝም ብለህ በአጋጣሚ እየጠየቀኝ ስለሆነ እነዚህ ዝርዝር ነገሮች ሌላ ጊዜ ብናያቸው ነው ጥሩ ነው።
አቶ ነጋ ለተጨማሪ ማብራሪያ የመጽሔቱን የዝግጅት ክፍል ደውዬ እንዳናገር መክረው ነበረ። የመጽሔቱን የዝግጅት ክፍል ለማግኘት ያደረግኩት ሙከራ ግን ለጊዜው አልተሳካልኝም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አብራችሁን ቆዩ። ነገ የሚከናወነው የሲዳማ ውሳኔ ህዝብ ሰላማዊ በሆነ መንገድ እንዲጠናቀቅ መንግስት በቂ የጸጥታ ኃይል ማሰማራቱን የሲዳማ ዞን አስተዳደር አስታውቋል። አስተዳደሩ ይህን ያስታወቀው የዞኑ ዋና አስተዳዳሪ ዛሬ ቀትር ላይ ለአገር ውስጥና ለውጭ ጋዜጠኞች በሰጡት መግለጫ ነው። መግለጫውን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
የሲዳማ ዞን አስተዳዳሪ አቶ ደስታ ሌዳሞ በመግለጫቸው እንዳሉት የኢትዮጵያ ብሔራዊ ምርጫ ቦርድና የሲዳማ ዞን አስተዳደር ለውሳኔ ህዝብ በቂ ዝግጅት አድርገዋል። የመራጮች ምዝገባም ያለምክንያት መካሄዱን ጠቅሰው አሁን በዞንና በሐዋሳ ከተማ ያለው ወቅታዊ ሁኔታ ሰላማዊ መሆኑን ገልጠዋል። ከተጠበቀው በላይ መራጮች መመዝገባቸውና ተጨማሪ ግብዓቶች የተሟሉ መሆናቸውን ጠቁመው በተረጋጋ ሁኔታ ድምፁ እንዲሰጥም ጠይቀዋል።
ህዝበ ውሳኔው በተሳካ ሁኔታ እንዲጠናቀቅ ቅድመ ሁኔታዎችን በበኩሉ ሲያዘጋጅ ቆይተዋል። አሁን በደረስንበት ምዕራፍ ቅድመ ሁኔታዎቹ በተገቡ ተሟልቶ ተፈጽሟል። ስለዚህ የምዝገባ ቦታ፣ የምዝገባ ሂደት እጅግ ሰላማዊ በሆነ መልኩ መጠናቀቅም እንዳለበት በማሰብ አስፈላጊ የሆኑ ሰብአዊና ቁሳዊ ዝግጅቶችን ስናደርግ ቆይተናል። በሰላም ጉዳይ ዙሪያም ሰላም ለማናችንም እጅግ አስፈላጊ በመሆኑ በምንም መልኩ ሰላማችንን የሚረብሹ ነገሮች መኖር የለባቸው። የሰላም ዘብም ህዝብ ስለሆነ የሰላም ምንጭም ህዝብ ስለሆነ ከህዝብ ጋር ስለ ሰላም ጉዳይ ሰፊ ውይይት ስናደርግ ቆይተናል። በተፈቀደው የምዝገባ ጊዜ ውስጥ አዋሳን ጨምረው 2,322,987 ሰው ተመዝግበዋል። እኛም የምንጠብቅ የነበረው 2.2 ሚሊዮን ነው። አሁን ከ2.3 ሚሊዮን ደርሰዋል። 120,000 ያህል በላፊ የመጣበት ሁኔታ ነው ያለው።
አቶ ደስታም ምርጫ ቦርድ ኃላፊነቱን በሚገባ የተወጣ መሆኑን አረጋግጠው ምርጫው ፍትሐዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅም ሁሉም ኃላፊነቱን እንዲወጣ አሳስበዋል። ምርጫ ቦርድ ውጤቱን ከገለጠ በኋላ የተለየ የደስታ እንቅስቃሴ እንደማይኖርና የተለመደ መደበኛ የህዝቦች ኑሮ እንደ ወትሮ ሁሉ እንደሚቀጥልም ተናግሯል።
ድህረ ምርጫን በሚመለከት ውጤቱ በማግስቱ ጊዜያዊ ውጤት በየምርጫ ጣቢያው እንደሚለጠፍ የምርጫ ቦርዱ መርሃ ግብር ያሳያል። ያንን ተከትለው በሁለት ቀን ልዩነት ውስጥ ጊዜያዊ ውጤት የተጠቃለለ በምርጫ ቦርድ ይገለጻል ብለን ነው የምንጠብቀው። ስለሆነም ምርጫ ቦርዱ የምርጫ ውጤቱንም ከገለጸ በኋላ ህዝቡ ወጥቶ ደስታውንም ሆነ ተቃውሞውን ሊገልጽ የሚችልበት እድል ዲሞክራሲያዊ ስለሆነ ዝግ አይደለም። ጊዜው መቼ ይሆናል የሚለው ግን በአግባቡ ኃላፊነት የሚወስድ አካል ባለበት መልኩ ነው መሆን የሚገባው። አሁን ያለንበት ወቅትም በኮማንድ ፖስት ነው። ለምርጫው ሰላማዊነትና ዲሞክራሲያዊነት ሲባል ኮማንድ ፖስት መሆኑ ምንም ያመጣው ማዕቀብ የለም። በአግባቡ መቀስቀስ፣ ሰው በአግባቡ መመዝገብ፣ ድምፁን በሰልፍ ወጥቶ መስጠት የቻለበት የሚችልበትም ሁኔታ ክፍት ስለሆነ ሂደቱ በጣም ገንቢ ቢሆንም ከዛ ባለፈ ከምርጫው በኋላ በተለያየ መልኩ በቡድን በዛ ብሎ መንቀሳቀስ ግን በኮማንድ ፖስቱም ህግ የማይደገፍ በመሆኑ የሚደረግም ከሆነ በአግባቡ ኮማንድ ፖስቱንም በማስፈቀድ ኃላፊነት በመውሰድ በሰላማዊ መንገድ ብቻ ፈጽሞ መመለስ ስለሚያስፈልግ፣ ከሲዳማ አንጻር ስንመጣ ግን ምርጫ ቦርድ መግለጫውን በሰጠ ማግስት በመውጣት የሚደረግ የደስታም የሀዘንም የድጋፍም የተቃውሞም ሰልፎችና መግለጫዎች ይኖራሉ ብለን አንጠብቅም። ስለዚህ ህይወት እንደነበረው ይቀጥላል ማለት ነው። ሬፈረንደሙን መፈጸም እንዳለ ሆኖ በማግስቱ ጀምሮ ነጋዴው በንግዱ ላይ፣ ተማሪው በትምህርቱ ላይ፣ መንግስት ሰራተኛው በመንግስት ስራው ላይ፣ አርሶ አደሩ በእርሻው ላይ የሚያተኩርበት ሁኔታ ነው የሚሆነው።
ክልሉም ሆነ ዞኑ እንዲሁም አዋሳ ከተማ በወታደራዊ እዝ ስር መሆኑ ለውሳኔ ህዝቡ ሂደት ሰላማዊነት አስተዋጽኦ እንደሚያበረክት የገለጡት አስተዳዳሪው ከምርጫው መልስ በቡድን መንቀሳቀስም ሆነ ባለ ሁለት ጎማ ሞተር ሳይክል መጋለብ እንደማይፈቅድ ማስታውቀዋል። አስተዳዳሪው የዞኑን መንግስት ኃላፊነትም እንደሚከተለው ገልጠዋል።
አንደኛው የምርጫ ሂደቱን ጭምር ፍጹም ሰላማዊ እንዲሆን የሰላምና የጸጥታ ሁኔታን የማረጋገጥ፣ ሁለተኛ ምርጫ አስፈጻሚዎችን በአግባቡ ተቀብሎ የመሸኘት፣ ቁሳቁሶቹንም በአግባቡና በስርዓቱ መሸኘት፣ ከምርጫ በኋላ ደግሞ ከህዝባችን ጋር በልማትና በሰላም ጉዳዮች ላይ ያቀድናቸውን እቅዶች ተወያይተን ሁሉም በራሱ ጉዳይ ላይ እንዲያተኩር ሌሎች ብሔር ብሔረሰቦችም ጭምር አብሮን የሚገኝ ውጤት ካለ ተከፋፍለን ተጠቃሚ በምንበት ሁኔታ ላይ ተጋግዘን ተያይዘን እንድንሰማራ ይህንን ሁኔታ ማስተባበር ነው የሚሆነውና
በሐዋሳ ከተማ የሚገኙ የምርጫ ጣቢያዎችን ቪኦኤ ዞሮ የቃኘ ሲሆን በምርጫ ጣቢያዎችም ድንኳኖች የተተከሉ ሲሆን አስፈላጊ ቁሳቁሶችም ሲሟሉ ውሏል። በመናኸሪያ ክፍለ ከተማ የግዊ ቀበሌ ሰላም መንደር ምርጫ ጣቢያ አስፈጻሚ ሶስና አበበም በጣቢያቸው 1400 ገደማ መራጮች መዝገባቸውና ዝግጅቱም መጠናቀቁን ተናግሯል።
እስካሁን ያለው የነበረው ሁኔታ እንግዲህ ሁሉም ሰላማዊ ነው። በተባለው በታዘዝነው እና በሰለጠነው መሰረት እስካሁን ድረስ እያከናወን ነበር ስራችንን። አሁን ደግሞ ያው ነገ እንደሚታወቀው ነገ ነው የምርጫ ቀኑ ህዳር 10። ዛሬ ዝግጅት ያደረግን ነው የድንኳን ተከላና ይሄ የቦታዎቹን አቀማመጥ ምናምን ያስተካከል እንዳለ ነው። ሶስት ምርጫ አስፈጻሚዎች ነን። በዛ ላሉበት አካባቢ ከኛ በላይ በጣም ለበዙ ሰዎች ተጨማሪ የሰው ኃይል ተጨምሮ እየሰሩ ነው። እኛ በቂ ስለሆነ ተጨማሪ ሰው አላስፈልገንም። በራሳችን ሶስታችን ነው እንደጀመርን እንሰራው።
ህዳር 10 2012 ዓ.ም ምረት ለሚከናወኑ የሲዳማ ውሳኔ ህዝብ ነገ ይጨመራል ከተባለው ከ175 ጣቢያዎች ጋር 1867 የምርጫ ጣቢያዎችና 6000 ገደማ አስፈጻሚዎች ስራ ላይ ይውላሉ። ሲዳማ ክልላዊ አስተዳደር እንዲሆን አሊያም የደቡብ ብሔር ብሔረሰቦችና ህዝቦች ክልል አንዱ አካል ሆኖ እንዲቀጥል የሚወስን የምርጫ ካርድ የወሰዱ የ2.3 ሚሊዮን ህዝብ ድምጽ ውሳኔ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዴዎስ ለዘገባው እናመሰግናለን። ከሐዋሳ በተከታዩ ዘገባ ወደ ሶማሌ ክልል ነው የምንሄደው። በቅርቡ የተመሰረተው የሶማሌ ቅንጅት ለዲሞክራሲና ነጻነት የተባለ ድርጅት በአፋር ክልል አደይቱና ኡንዱፎ በሶማሌ ብሔር ተወላጆች ላይ እየተፈጸመ ነው ያለውን ጥቃት አውግዟል። የኡንዱፎ ነዋሪዎችም ጥቃት እየተፈጸመብን ነው ይላሉ። የአፋር ክልል ግን በበኩሉ በኡንዱፎ እየተካሄደ ያለው የሰላም ጉባኤ ነው ሲል ይሟገታል። አዲስ ቸኮል ዝርዝሩን ይዟል።
የአዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት ህዝብ ግንኙነት ኃላፊ የሆኑት አቶ አደን አላሌ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ በአፋር ክልል የሶማሌ ብሔር ተወላጆች እንግልትና መፈናቀል እየደረሰባቸው ነው፣ ህገ መንግስታዊ መብቶቻቸውም እየተጣሱ ነው ብለዋል።
አደይቱና ኡንዱፎ ችግሮቹ ምንድን ነው? አሁን እዛ የሚኖሩት ሰዎች ሶማሌዎች ናቸው። የኢትዮጵያ መንግስት የኢትዮጵያ ፌዴራላዊ ሚሊተሪ አዚዞ እዛ ጋር አፋር ክልል ይህን ሰዎች እንዲሆኑ በጉልበት ስብሰባ አደረጉና ከስብሰባው በኋላ አፋሮቹ እዛ ያሉትን ሶማሌዎች እንዲያስተዳድሩ ይህንን ድርጊት ኢሰብአዊ ነው። እኛ ይህንን እንቃወማለን። ለምንድን ነው የምናቃወመው? የኢትዮጵያ ህገ መንግስት ይህንን አይነት ነገር አይፈቀዱም።
አቶ አደን አክለውም ሶማሌዎች የሚበዙባቸው ሶስቱ አወዛጋቢ ቀበሌዎች የልማት ተቋዳሽ ሳይሆኑ እንዲኖሩ ተደርገዋል ሲሉ ወቅሰዋል። የፌዴራል የጸጥታ ኃይሎችን በወገንተኝነት የወቀሱት አቶ አደን አፋርና ሶማሌ ወንድማማች ህዝቦች ናቸው፣ የተፈጠሩ አለመግባባቶችንም በውይይት ብቻ መፍታት ይገባቸዋል ሲሉ መክረዋል። በአፋር ክልል የኡንዱፎ ከተማ ነዋሪ የሆነው ወጣት ኡመርም በአሁኑ ሰዓት 1200 ገደማ ሶማሌዎች ከኡንዱፎ ተፈናቅለዋል ብለዋል። በአፋር ክልል በባለሙያነት የሚሰራው ከዲር አህመድ ግን በኡንዱፎ እየተካሄደ ያለው የሰላም ኮንፈረንስ ነው ይላል።
እንግዲህ ሰሞኑን ለሶስት ቀናት በአፋር ብሔራዊ ክልላዊ መንግስት ደቡባዊ ዞን በአሚዋራ በበያጋዋኒ ስር የምትገኘው እንደፈዑ ቀበሌ ላይ የዒሳ ማህበረሰብና በአፋር ህዝብ መካከል የሰላም ኮንፈረንስ እየተካሄደ ይገኛል። የዚህ የሰላም ኮንፈረንስ ዋናው ዓላማ በሁለት ህዝቦች መካከል 11 ወራት ሲካሄድ የነበረው ጦርነት ከጦርነት ትርፍ አይገኝም በሚል በተደረገው በፌዴራል በኩልና በክልል በአፋር በክልል በኩል በተደረገው ስምምነት መሰረት እዚህ አካባቢ ላይ የህዝብ ኮንፈረንስ እየተደረገ ይገኛል። ስለዚህ የዚህ ኮንፈረንስ ዋና ዓላማ አካባቢው ሰላም እንዲሆንና ከጦርነት ተላቆ ህብረተሰቡ የለመደውን የሰላማዊ የዕለት ተዕለት ስራ እንዲሰራ በሚል ነው። ስለዚህ አሁን በዛ አካባቢ ላይ በፌደራል ምክንያት ተፈናቅናናል የሚሉት አካላት ምናልባት ሲያስቡት የነበረው ሁኔታ የሚመቻቸው ሰዎች ሊሆኑ ይችላሉ። እንግዲህ እዛው ያለው የኢትዮ ማህበረሰብ አምኖበት ሞትና ግድያ ካልሆነ በስተቀር ከጦርነት የሚገኝ ትርፍ እስከሌለ ድረስ በሰላማዊ መንገድ ካሉበት ከአፋር ሕዝብ ስር ሆኖ መተዳደርን የመረጡና እነዚህ ተፈናቅናል የሚሉት ደግሞ በአፋር መስተዳደር ስር ከምንሆን ወይ ጦርነት ወይ ደግሞ አካባቢን ለቀን እናወጣለን የሚለው አስተሳሰብ ያላቸው ሰዎች ይሆናል እንጂ ተፈናቅናል የሚሉት እዛ አካባቢ ላይ በአሁኑ ሰዓት ምንም አይነት የመፈናቀል እንትን የለም።
የሰላም ኮንፈረንስ ከሆነ ያው በሶማሌ ባህል ሁሉም ጎሳ አንድ ኡጋዝ ነው የሚኖረው። ኢሳዎች ናቸው እዛ ካፋር ክልል ጋር በአጎራባችነት የሚኖሩት። የኢሳ ኡጋዙም የኢሳ ሀገር ሽማግሌዎችም ባልተጋበዙበት ሁኔታ የእርቅ መድረክ ሊባል ይችላል የሚል ቅሬታ ያቀርባሉ።
የኢሳ ኡጋዝ እኮ የግድ መገኘት የለበትም። ምክንያቱም እነዚህ የኢሳ ተወላጆች እየኖሩ ያሉት በአፋር ብሔራዊ ክልላዊ መንግስት ውስጥ ነው። ስለዚህ የእነዚህም ጉዳይ መስተካከል ወይም ደግሞ እልባት መስጠት የሚችለው እዛው የሚኖሩበት አፋር ብሔራዊ ክልል መንግስት ውስጥ ያለው የአፋር ብሔራዊ ክልል መንግስት ነው እንጂ ከሌላ አካል መጥቶ ይህንን ጉዳይ ላይ መሳተፍ የሚችልበት ምንም የህጋዊ ማዕቀፍ የለም።
ለተወሰኑ ቀናት ጋብ ብሎ የነበረው የአፋርና ሶማሌ ግጭት ሰሞኑን የማገርሸት አዝማሚያ እየታየበት ነው። በፌዴራል መንግስት አሸማጋይነት የሁለቱ ክልል አመራሮች ያካሄዱት የእርቅ ሂደት ወደ ዞንና ወረዳዎች ይወርዳል ቢባልም እስካሁን ግን የታየ እርምጃ የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን ለዘገባው። ዩናይትድ ስቴትስ በምዕራብ ዳርቻ ስላለው የአይሁድ ሰፈራ ጉዳይ አቋሟን እየለወጠች መሆኗን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንትና አስታውቀዋል። በተያዙት የፍልስጤማውያን ግዛቶች የሲቪል ሰፈራዎችን መገንባት የዓለም አቀፍ ሕግን የሚጻረር ነው የሚለውን እንደ አውሮፓውያን አቆጣጠር ከ1978 ዓመተ ምህረት አንስቶ የነበረውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አቋም አሜሪካ እንደምትሰርዘው ነው የውጭ ጉዳይ ሚኒስትሩ ያስታወቁት። የአሜሪካ ድምጽ ዘጋቢ ዝላቲሳ ሆክ ያቀናበረችው ዘገባ አለ፣ አዳነች ፍስሐዬ ታቀርበዋለች።
ዓለም አቀፍ ማህበረሰብ እስራኤል በተያዙት የፍልስጤማውያን ግዛቶች የምትገነባቸውን ሰፈራዎች ህገወጥ አድርጎ ያያል። አራተኛውን የጄኔቫ ውልን እንደሚጥስ ያምናል። በጄኔቫ ውል መሰረት አንድን የሌላ ግዛት የያዘ ኃይል የራሱን ህዝብ ሊያሰፍርበት እንደማይችል ይደነግጋል። እስራኤል በበኩሏ የእስራኤል ዜጎች ወደዛ እንዲዛወሩ ስላልተደረገ ዓለም አቀፍ ህግን አልጣስኩም ትላለች። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ታዲያ የትራምፕ አስተዳደር የኦባማ አስተዳደር አያያዝን ይተዋል ብለዋል።
After carefully studying all sides of the legal debate, this administration agrees with President Reagan. The establishment
የትራምፕ አስተዳደር ሁሉንም አይነት የህግ ክርክሮች በጥንቃቄ ካጤነና ከመረመረ በኋላ ከፕሬዚዳንት ሬጋን ውሳኔ ጋር ነው የሚስማማው። በምዕራብ ዳርቻ የእስራኤል ሰፈራዎችን መገንባት ዓለም አቀፍ ህግ ግን አይጻረርም።
እስካሁን ባለው ጊዜ የዩናይትድ ስቴትስ ፖሊሲ እንደ አውሮፓ አቆጣጠር ከ1978 ዓ ም አንስቶ በነበረው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አቋም ላይ የተመሰረተ ነበር። አቋሙም በምዕራብ ዳርቻ ላይ የእስራኤል ሲቪሎች ሰፈራ መገንባት ዓለም አቀፍ ህግን ይጻረራል ይላል። እስካሁን ባለው ጊዜ ይህን ፖሊሲ የቀለበሰ የአሜሪካ ፕሬዝዳንት የለም። ነገር ግን ሁሉም የአሜሪካ ፕሬዝዳንቶች ሰፈራዎቹን ህገ ወጥ ብለው ከመጥራት ተቆጥበዋል። በመካከለኛው ምስራቅ ለሚደረገው የሰላም ጥረት አብይ መሰናክል ብለው መግለጹን መርጠው ቆይተዋል። ፖምፔዮ በበኩላቸው በምዕራብ ዳርቻ የሚገነቡትን የሲቪል ሰፈራዎችን የዓለም አቀፍ ህግን ይጻረራሉ ማለቱ የሰላሙን ዓላማ አያራምድም ብለዋል።
The hard truth is there will never be a judicial resolution to the conflict and arguments about who is right and wrong as a matter of international law.
ከባዱ እውነት ለግጭቱ ህጋዊ መፍትሄ የማይኖር መሆኑ ነው። ዓለም አቀፍ ህጎችን አስመልክቶ ማን ነው ስህተተኛው፣ ማን ነው ትክክለኛው ማለቱ ሰላምን አያመጣም። ይህ በእስራኤልና በፍልስጤማውያን መካከል ድርድር በማካሄድ ብቻ ሊፈታ የሚችል ውስብስብ የሆነ የፖለቲካ ችግር ነው። ዩናይትድ ስቴትስ ሰላሙን በማምጣቱ እርምጃ ለመርዳት ቁርጠኛ ናት። ይህን ዓላማ ለመርዳት የምንችለውን ሁሉም እናደርጋለን።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል መዲናነት እውቅና ከሰጡበት ጊዜ አንስቶ ፍልስጤማውያን መሪዎች የዩናይትድ ስቴትስ ሽምግልናን አንቀበልም ብለዋል። ፍልስጤማውያን ምስራቅ ኢየሩሳሌም ለወደፊት ለመመስረት የሚያስቧት ሀገር መዲና እንድትሆን ይፈልጋሉ። የትራምፕ የመካከለኛ ምስራቅ ፖሊሲን ለእስራኤል የሚያዳል አድርገው ያያሉ። በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ዲሞክራት በርኒ ሳንደርስ በተያዙት ፍልስጤማውያን ግዛቶች የእስራኤል ሰፈራዎች መገንባት ህገወጥ ተግባር ነው ብለዋል። የአሜሪካው ፕሬዝደንት ጽንፈኛ የሆነውን መሰረታቸውን ለማስደሰት ሲሉ የዲፕሎማሲን ተግባር እያሰናከሉ ነው ብለዋል። የአውሮፓ ህብረት ያወጣው መግለጫ በተያዘው የፍልስጤማውያን ግዛት ያሉ ሁሉም ሰፈራዎች በምስራቅ ኢየሩሳሌም ያሉትም ጭምር በዓለም አቀፍ ህግ መሰረት ህገወጥ ናቸው ይላል። እስራኤል በወራሪ ኃይልነት ባላት ግዴታ መሰረት መላ የሰፈራ ስራዎችን እንድታቆም የአውሮፓ ህብረት ጥሪ አቅርቧል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች እንዲሁም በአሃዱ ራዲዮ ኤፍኤም 94.3 በናይል ሳትም ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀን ሁለተኛውን አጋማሽ ስርጭታችንን መጀመራችን ነው። አብራችሁን እንድታመሹ በድጋሚ እንጋብዛለን።
በኢህአዴግ ውህደትና በአዲሱ የብልጽግና ፓርቲ ጉዞ ላይ የኢትዮጵያ ወቅታዊ ሁኔታ የሚከታተሉ ልሂቃን አስተያየቶችን ሰጥተዋል። ጥያቄውን ያነሳችው ጽዮን ግርማ ማምሻውን ምላሻቸውን ያካተተችበትን ዘገባ ይዛ ቀርባለች። እንሆ
የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ተዋህዶ ብልጽግና ፓርቲ ለመሆን በሚያስችለው የፓርቲው ፕሮግራም ላይ ተወያይቶ ማጽደቁን ይፋ አድርጓል። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ ውይይት የተደረገባቸውን ነጥቦች ለአሜሪካ ድምጽ ሲያስረዱም አዲሱ ብልጽግና ፓርቲ ህብረ ብሔራዊ፣ ፌዴራላዊና ዴሞክራሲያዊ ይሆናል ብለዋል። ፓርቲው ህገ መንግስቱንና የምርጫ ህጉን አክብሮ እንደሚዋሃድም ገልጸዋል። አካታች አገራዊ አንድነትና ብሔራዊ ማንነትን አጣምሮ የሚይዝና የቋንቋ ብዝህነትን የሚያረጋግጥ ነው ብለውታል። የምስራቅ አፍሪካ የፖሊሲ ጥናት ተቋም ምክትል ዳይሬክተርና የማህበራዊ ሳይንስ ተመራማሪ የሆኑት ዶክተር ብርሃኑ ሌንጄሶ ይህንን የአዲሱን ውህድ ፓርቲ ጉዞ በበጎ ይመለከቱታል።
አንኳር አንኳር የሆኑ የኢህአዴግን ችግር መፍታት ይችላል የሚል እምነት አለ። እሱም አካታች ነው፣ ሁሉንም የኢትዮጵያን ብሔር ብሔረሰቦች ያቅፋል። እንደገና ደግሞ ፍትሐዊ ውክልና ይኖራል። ዲሞክራቲክ ሪፕሬዘንቴሽን ማለት ነው። ሪፕሬዘንታቲቭ ዲሞክራሲ ነው ኢትዮጵያ የምትከተለው። ግን 6 ሚሊዮን ህዝብ የሚወክለውን ፓርቲ ወደ 40 ሚሊዮን የሚጠቃውን ህዝብ የሚወክለው ፓርቲ በኩል ቁጥር መወከሉ ይህ ፍትሐዊ ነው እና ፍትሐዊነቱንም እናመጣለን የሚለውን ነገር በእጅጉ አጉልቶ ለማሳየት ሞክሯል። በመግለጫቸውም በተለያየ የሰጡት ትንተና ላይም ይሄ ነገር ሲነሳ ያለው ይሄን ሁለቱም ማሻሻሉ ባይተሰብ በጣም ትልቅ ለውጥ ነው። ወደፊት እንድናይ የተሻለ ነገር ያመጣሉ ብለን እንድንመኝ ያደርገናል። ይሄንን ደግሞ የምንለው ከነበረው ታሪክ ተነስተን ነው።
በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የዶክትሬት ተማሪው አቶ ገብረ መድን ገብረ ሚካኤል የአዲሱን ፓርቲ አካሄድ በጎም ሆነ ደካማ ጎኑን ለመናገር ፕሮግራሙን በዝርዝር መመልከት እንደሚጠይቅ ገልጸው ከየቦታው ያነበቡትን ብጥስጣሽ መረጃዎች ተንተርሰው ግን የኢህአዴግ ችግር በዚህ ይፈታል የሚል እምነት እንደሌላቸው ተናግረዋል።
አጠቃላይ የኢትዮጵያ ችግር ሲተነትን የብሔር አደረጃጀት መኖሩ ለኢትዮጵያ ችግር ሆነዋል የሚል ግንዛቤን አሳቢ ያለው ፓርቲ አሁን አዲሱ አመራርና የፈጠረው ፓርቲ በእኔ ግምት በኢትዮጵያ በብሔር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም። ስለዚህ የኢትዮጵያ እውነታ ተጋፍጠህ መፍትሄ መስጠት ነው እንጂ ክደህ እና ርቀህ ሌላ መልክ ሰጠህ መሆን የለበትም ባይ ነኝ። የኢትዮጵያ ችግር የኢትዮጵያ አደረጃጀት፣ የብሔር መካረር፣ የብሔር ልዩነት የምናምን ልዩነት ብሎ የሚነሳ ፓርቲ ራሱ ለኢትዮጵያ ችግር ነው ባይ ነኝ። እንደዚያው የተቻኮለ ነው። የኢትዮጵያ አሁን ያለንበት ተጨባጭ ሁኔታ አንድ የሚሆን ፓርቲን አይደለም የሚፈልግ። እንዲያውም ግንኙነቱ የላላ የፓርቲውም የመንግስት መዋቅርም የላላ ግንኙነት ያለው ከማዕከል ይልቅ ለክልሎች ወይም ለብሔር ድርጅቶችን ስልጣን የሚሰጥ የተሻለ ስልጣንና ነጻነት የሚሰጥ የተወጠረውን ገመድ ማላላት የሚያስችል የፓርቲና የመንግስት አወቃቀር እንጂ አሁን በተለይ በተከረበት ቹኩላ ስጋት ይበዛበታል። ከጥቅም ይልቅ ስጋቱ ይታያል።
በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰሩ መሰንበት አሰፋ ደግሞ አዲሱ ፓርቲ አገራዊ አንድነትን ጠብቆ ትክክለኛ ፌዴራሊዝምን ለማረጋገጥ ያለመ ጭምር በመሆኑ ለአገር ጠቃሚ ነው ብለው ያስባሉ።
ሀገራዊ ብሔራዊነትንና የብሔር ብሔረሰቦችነት ያንን ጠብቆ እንዲሄድ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ። ብዙ ሰው እንደ አይቲንክ የኢትዮጵያን ፖለቲካ የሚታዘብ ሰው እንደሚያውቀው የብሔር ብሔረሰቦች ጥያቄ ብቻ ላይ ተቸክሎ የፖለቲካ ምህዳሩ በተለይ ሀገራዊ አንድነት መስራት ላይ ትልቅ ችግር እንደነበር ብዙ ሰዎች እኛም እንደ ብቻ ሳይሆን የምናስተውለው አይቲንክ የውጭ ታዛቢዎችም ብዙ ጊዜ የሚያቀርቡት ሀሳብ ነው እና ሁለቱን አስታርቆ በመሄድ ላይ አይ ቲንክ መልካም ነገር ይኖራል ብዬ አስባለሁ። ሚዛኑን ያስጠብቁ። ምክንያቱም አንዱን ብቻ ትኩረት አድርገን ሌላውን ስንተው የፖለቲካ ሚዛኑንም ያዛባል እና በዛ ደረጃ አይ ቲንክ መልካም ነገሮች ያመጣሉ ብዬ አስባለሁ። ሁለተኛው አይ ቲንክ ብዙ ጊዜ የተነገረው እና ገብቶ ኢህአዴግ ያላደረገው የአጋር ፓርቲዎች ጉዳይ ነው። ትክክለኛ ህብረ ብሔራዊነትና ፌዴራሊዝም እንደምናወራ ከሆነ የእነዚህ ብሔራዊ ፓርቲዎች ወደ አዲሱ የፓርቲ አወቃቀር መምጣት የፖለቲካ ተሳትፎን ሀገራዊ አንድነቱን ያጠናክረዋል ብዬ ነው የማስበው። እንደ
ፓርቲው መዋሀድ አለመዋሀድ ብቻ ሳይሆን በአጠቃላይ አገሪቱ አሁን ካለችበት ሁኔታ አንጻር ቅድሚያ ሊሰጠው የሚገባ ጉዳይ አይደለም የሚል አስተያየት የሚሰጡ አሉ። ረዳት ፕሮፌሰር መሰንበት ከዚህ የተለየ ሀሳብ ነው ያላቸው።
እንደውም አሁን ላነበበት ምስቅልቅል እንደውም የሀገሪቱን የፖለቲካ የኢኮኖሚ አቅጣጫ እንደውም ለማስተካከል የመጀመሪያው እርምጃ ነው ብዬ የማስበው ይሄም የኢትዮጵያን ፖለቲካ ለሚታዘብ ኢህአዴግ በነበረበት የአምባገነንነት የከፍተኛ ሁኔታ የጭቆራን አምባገነንነት መንፈስ ብዙሀነትን ያለማስተናገድ እንዳልኩት ብሔራዊ ስሜቶችንና ሀገራዊ አንድነት ስሜቶችን ሚዛን ጠብቆ ያለመሄድ እነዚህ አይነት ችግሮች አገሪቷን ወደ ከፍተኛ መስቀልቅል ሁኔታ አምጥቷታል። ጥያቄው የሚሆኑ እንደውም ለእኔ ወቅታዊ ችግሮች ቢኖሩም ይህን ወቅታዊ ችግሮች እንደውም ለመፍታት በጣም የጠራ የፖለቲካ አቅጣጫ በማስቀመጥ መሪው ድርጅት ራሱ ኢህአዴግ የፖለቲካ አመራሩ በጣም ጠንካራ የሚያደርግበት ጠንካራ መሰረት ላይ አስቀምጦ የሀገሪቱ ዕጣ ፈንታ በተሻለ ሁኔታ የሚመራበትን መድረክ የፈጠረ ይመስለኛል። ይሄ ማለት ግን ችግሮች አሉ ማለት አይደለም። ግን ባለው አደረጃጀት እና ባለው የፓርቲ መዋቅር አሁን ኢህአዴግ ይቀጥል ማለት እንደውም ችግሮችን የሚያባብስበት ይመስለኛል።
አቶ ገብረ አህመድን የኢህአዴግን ስም በመቀየር ብቻ ለውጥ ማድረግ ከሆነ በከፊል በዚህ ሐሳብ ይስማማሉ። ለውጡ የይዘትና ችግር ፈቺ ካልሆነ ግን የሚፈይደው ነገር የለም ባይ ናቸው።
አሁን ባለው የኢትዮጵያ ፖለቲካ ዲስኮርስ ኢህአዴግ ከጥሩ ነገሮች ይልቅ ከመጥፎ ነገሮች መያያዙ ይበዛልና ከዚህ ስም መሸሽ ስም ይዞ መልካም ስምን መገንባት እንደማይቻል ለመመረጥም አደጋ ሊሆን እንደሚችል የሚወስዱት አካላት አሉ። ለምሳሌ እነ ኦዲፒ እኮ ከኦህዴድ ወደ ኦዲፒ ሲቀይሩ፣ አዴፓም ከብአዴን ሲቀይር ይሄ ግልጽ ነበር። የምልክትና የፎርም የመልክ መቀያየር ነበር። ከሳብስታንስ ይልቅ የመልክ መቀያየር ነበር። ምክንያቱም እነዚህ ስማቸው ተበላሽተዋል በህዝቡ ዘንድ በመልካም ስም የሚነሱ ነገሮች አይደለም እና ኢህአዴግ ከሚል ስም ኢህአዴግ ከሚል ታሪክ መሸሽና መቀየር እንዲያውም ለእኔ የሚያሳምነኝ በእምነት ደረጃ ከሆነ ያው መረጃ ምን አለ እንዳትዬ ነው እንጂ እንዲያውም ውስጥ የሚነግረኝ ነገርማ ይሄ ነገር ነው። ከቁም ነገር ይልቅ ኢህአዴግን መሸሽ፣ ስምን ማደስ፣ የኢህአዴግ ሌጋስን መቀየርና ከሱ መሸሽ ነው ዋናው ነገሩና እጋራቸዋለሁኝ። ግን ይሄ በቂ ነው ወይ ነው ዋናው አሁን በዚህ ምክንያት ብቻ ፓርቲን ቀይረህ የተሻለውን ነገር ታመጣለህ ነው የኛው የሁላችን ጥያቄ እንጂ።
ዶክተር ብርሃኑ የዚህ ሁሉ ችግር ፈጣሪ ኢህአዴግ ካልፈረሰና በአዲስ ካልተደራጀ ምን ለውጥ አለ ይላሉ።
ሀገሪቷን እያስተዳደረ ያለው ግንባር ስምምነት አጥቶ እነሱ መካከል የሚደረገው ፍጥጫ ሀገሪቷን ቁልቁል እየወሰዳት እያየን ወቅታዊ አይደለም የሚለው ነገር እንትኑ ራሱ ሀሳቡ ራሱ ወቅታዊ አይደለም። ኢህአዴግ ውስጥ ያለውን ነባራዊ ሁኔታ ካለመረዳት የሚመነጭ ነው ብዬ ነው የማምነው። ስለዚህ ኢህአዴግ ሊትራሊ አልነበርም። በቃ ስራ እየሰራ አይደለም። በፓርቲዎቹ መካከል መነጋገር የለም። ያ ደግሞ በሌለበት ሁኔታ ግንባሩ ሀገር እየመራ ነው ማለት አይቻልም። ምርጫ እየመጣ ነው። ያንን ፋሲሊቴት ማድረግ ያለበት መንግስት ነው። ስለዚህ እሱን የሚሰራ አካል ሁሉ ወደ መጥፋት እየሄደ እያየን ይሄ አጀንዳ መምጣቱ ትክክል አይደለም፣ ወቅታዊ ነው የሚለው አስተያየት የሚመነጨው ኢህአዴግ ውስጥ ያለውን ችግር እና እሱ በሀገሪቷ ላይ እያመጣ ያለውን ችግር ካለመረዳት።
ሌላው ነጥብ በዚህ ግንባር ውስጥ ጉልህ ድርሻ የነበረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ጉዳይ ነው። የህዋትና የኢህአዴግ ስራ አስፈጻሚ እንዲሁም የህዋት ጽፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ለአሜሪካ ድምፅ በሰጡት ሰፋ ያለ ቃለ ምልልስ የድርጅቱ ስራ አስፈጻሚ ኮሚቴ በመጀመሪያውኑ ቀን ስብሰባ ላይ በደንቡ ላይ አለመወያየቱን፣ በአሁኑ ሰዓት ደግሞ ቅድሚያ የሚሰጠው ጉዳይ አለመሆኑን ጠቅሰው አጠቃላይ ውህድ ፓርቲ የሚለው አጀንዳ ራሱ ሰፊ መሆኑን ተናግረዋል።
ውህድ ፓርቲ ለማቋቋም ራሱን የቻለ ረዥም ሂደት ይጠይቃል። ውህድ ፓርቲ የመቃወም ያለመቃወም ጉዳይ አይደለም። በምን ሀሳብ ዙሪያ ነው ውህድ ፓርቲ የሚሰባሰበው? ጥያቄዎች አሉ፣ መመለስ ያለባቸው ጥያቄዎች። በእነዚያ ጥያቄዎች ዙሪያ አሁን የሚቋቋመው ውህድ ፓርቲ የድሮ የኢሰፓን መዋቅር የሚደግም ከሆነ አይጠቅመንም የሚሉ ሰዎች ቢሮጽ ይሆናል። ቢያንስ እኛ አይጠቅመንም እንላለን። ሳትማች ያካላሽ ስለዚህ አሁን የኢህአዴግ እጣ ፈንታ የሚባለው ኢህአዴግ የስብስብ እጣ ፈንታ አያሳስበኝም። የሚያሳስበኝ ኢህአዴግ የቆመናቸው ሀሳቦች እንዴት ይቀጥላሉ የሚል ነው። ስለዚህ እንዴት ይቀጥላሉ በሚለው እንግዲህ የሚቻለን እናበረክታለን። አይሆፕ እዛ ዙሪያ ሌሎች መድረኮች ቢፈጠሩ ወይም ጉድ ካልተፈጠሩም ግን ያው መድረክ መፍጠር ካልሆነ ስተቀር ህዝብ በዚህ ጉዳይ ላይ እንዳለ እንደተባለ ሲሆን የምናየው ነው የሚሆነው። ሞቱን መርዶውን ስላልሰማን አለ።
ይህንን የህወሓት አቋም እንዴት ታወታላችሁ ብያቸው ነበር። ዶክተር ብርሃኑ
እንግዲህ ቢቻል እና የኢህአዴግ አባል ፓርቲዎች ሁሉ ተስማምቶ የተሻለ ነገር ለማምጣት ቢሰሩ ጥሩ ነበረ። ካልተሳካ ደግሞ ያ ካልሆነ ማለት ነው አንዱ ብቻ እምቢ ስላለ አሁን እንግዲህ ስምንቱ ናቸው አይደለ? ዘጠኝ ክልል ነው ያለው። ከዘጠኙ አንዱ እምቢ አለ ተብሎ ስምንቱን አባንደን ከማድረግ ከዚህ በፊት አምስቱን አግሎ አራቱ ብቻ ይኖሩ ነበር አይደለ? አሁን እኮ አንዱ ወጥቶ አንዱ እምቢ ብሎ ስምንቱ ቢስማሙ እኔ ለእኔ በጣም ትልቅ ፕሮግሬስ ነው ባይ ነኝ።
አቶ ገብረ መድን በበኩላቸው ይህ የፓርቲ ውህደት ሊመዘን የሚገባው አጠቃላይ አገራዊ ፋይዳው እንጂ አንድ ፓርቲ ተነጥሎ አይደለም ብለዋል።
ወደ 100 ሊዋሃድ ይችላሉ፣ ሌላ ሊጨምር ይችላሉ። ቲፒኤልኤፍ ነበረ ከፈለገ አሁን ሊወጣ ይችላል። ቲፒኤልኤፍም በሌላ ሊተካ ይችላል፣ ከትግራይ ፓርቲዎችም ጭምር ማለት ነው። ቲፒኤልኤፍ ስለወጣ ብቻ የሆነ ትልቅ ነገር ትልቅ ተአምር ይፈራል ወይ ሌላ ነገር ይፈርሳል ማለት አይደለም። እኔ በዛ አይደለም ነው። በእርግጥ ቲፒኤልኤፍን የያዙበት መንገድ ፍት እንዳልሆነ ይገባኛል። ቲፒኤልኤፍን ከሂደቱ ሙሉ ለሙሉ እንዳገለሉት እና እንዳልፈለጉት አይነት የሚያሳይ ነገሮች ነው ያያቸው። ግን ዋናው ችግሩ ከቲፒኤልኤፍ መውጣት ሳይሆን ከሀገራዊ አጠቃላይ ሁኔታው የቸኮለ ነው። ቅድሚያ የሚሰጠው ነገር አይደለም። እንዲያውም አባባሽ ሊሆን ይችላል። ለመንግስት አሁን ያለበት ብዙ ችግሮችን ሌላ ችግር ሊፈጥርበት ይችላል ከሚል አንጻር ነው።
ረዳት ፕሮፌሰር መሰንበት በበኩላቸው ህወሓት የቱንም አይነት አቋም ቢያራምድ ሂደቱ ዲሞክራሲያዊነትን የተከተለ ከሆነ ጉዳት የለውም ብለዋል።
ለመናገር እውነት እንደው በሀቅ እንነጋገር ከተባለ ጠቅላይ ሚኒስትር መለስ ዜናዊ በህይወትን በነበሩበት ጊዜ ፓርቲው እንደ አጀንዳ አድርጎ ሲያራምዱ የነበር ሀሳብ ነው። እንደውም የሚገርመው መዘግየቱ ነው። ብዙ እንደውም በቅርብ በኢትዮጵያ ቴሌቪዥንም የቆዩ የፖለቲካ ንግግሮችን ያስተላለፉበት ሁኔታ ለመከታተል ሞክሬ ያለው እና ብዙ የፖለቲካ በጣም በተራን የምትላቸው የቆዩ የፖለቲከኞች የህወሓትን ጨምሮ የውህደቱን ጥቅም በከፍተኛ ሁኔታ ሲከራከሩ ያየንበት ሁኔታ ነው እና እኔ ህወሓት እርግጥ ነው ከኢህአዴግ አጋር ድርጅቶች በጣም ትልቅ የፖለቲካ ሚና ያለው የነበረው ድርጅት ነው። አሁንም መልካም ሚናን ይጫወታል ብዬ አስባለሁ፣ አሁንም የፖለቲካ ልዩነታቸውን አጥብበው መቀላቀል ከቻሉ። ነገር ግን ሰላማዊ የሆነ ውድድር ከሆነ የፖለቲካ ውድድር ከሆነ ህወሓትም ከይህ የፖለቲካ ራዕይ አይስማማኝም፣ እኔ የማራምደው ርዕዮተ ዓለምና የፖለቲካ የኢኮኖሚ ፍልስፍና እጅጉን ይለያል የሚባልም ከሆነ መጥፎ አይመስለኝም። ግን ይሄን መጥፎ አይደለም ብለው ምንድነው በዲሞክራሲ መንፈስ ከሆነ ውድድሩና የውድድር መንፈሱ ኢትዮጵያ ውስጥ በጣም የሰለቸን ነገር የግጭትና የጦርነት ሁኔታ ነው እና ከዛ አልፎ ለነገ ለሚመጣው ትውልድ በማሰብ በዛ መንፈስ ከሆነ የልዩነት ሀሳቡ የመጣው ለሀገራችን መጥፎ አይመስለኝም። መልካም የሆነ የውድድር መድረክ በፖለቲካ እንደውም ጥሩ ነገሮች እንድናመጣ ነው የሚረዳም። እኔ በዛ መንፈስ ነው ማየው።
አድማጮች፣ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን በሌላ ጊዜ እናስደምጣችኋለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች እንዲሁም በአሃዱ ራዲዮ ኤፍኤም 94.3 በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ዘገባ ከመሰንበቻው ትዕይንቶች ጋር ያቆየናል። ወደ ምዕራብ ዩናይት ስቴትሷ የሲያትል ከተማም ይወስደናል።
የኦሮሞ አክቲቪስት ጃዋር መሐመድ የኢትዮጵያ የፖለቲካ ሽግግርና የወደፊት ጉዞ በሚል መርህ በአትላንታ በሲያትልና በሚኒሶታ ከተሞች ህዝባዊ ስብሰባዎችን አከናውኗል። እነኚህ ስብሰባዎች ድጋፍና የተቃውሞ ሰልፍ ተስተናግዶባቸዋል። ሀብታሙ ስዩም ከተካሄዱት ስብሰባዎች መካከል ከአንዱ አስተባባሪ ከዶክተር ስንታየሁ በዳኔና ስብሰባዎቹን ለመቃወም ከወጡት መካከል ደግሞ የተወሰኑትን አነጋግሮ ተከታዩን አጠናቅሯል። ቀጥሎ ይቀርባል።
አክቲቪስት ጃዋር መሐመድ ከሀገር ቤት ቆይታ በኋላ ወደ ዩናይትድ ስቴትስ ተመልሷል። የመልሰቱ ምክንያት በተለያዩ የዩናይትድ ስቴትስ ከተሞች ከሚኖሩ ደጋፊዎቹ ጋር ሀገሪቱን በሚመለከቱ ጉዳዮች ለመነጋገር መሆኑን የአትላንታውን ህዝባዊ ስብሰባ ካስተባበሩት መካከል አንድ የሆኑት ዶክተር ስንታየው በዳኔ ይናገራሉ።
ዝግጅቱ ዓላማ ባለፈው ጥቂት ዓመታት በኢትዮጵያ ፖለቲካ ውስጥ እያደረገ የነበረውን እንቅስቃሴ ከየት ወዴት የሚለውን ከህብረተሰቡ ጋር ለመነጋገር ነው በሚል ነው። በዛው መሰረት አትላንታ የሚገኙ የኦሮሞ ማህበረሰብ አባላትን ለማነጋገር ፈቃደኛ በመሆኑ እና ህብረተሰቡ ሊያናገረው ፈቃደኛ ስለሆነ ያው በአጭር ጊዜ ውስጥ ይህን ዝግጅቱን ለማዘጋጀት ተችሏል።
ዶክተር ስንታየው በአትላንታ የነበረው ህዝባዊ ስብሰባ የተሳካም ነበር ይላሉ።
እኛ እምነት ከተጠበቀው በላይ አላማውን የመታ ይመስለኛል። ምክንያቱም ህብረተሰቡ ጥሪ በተደረገለት 2 ቀን ውስጥ በጣም በከፍተኛ ሁኔታ በቦታው ላይ ተገኝቷል። ከአቶ ጆሃር ጋር እሳቸው ያቀረቡትንም ሀሳብ ወደፊት በኢትዮጵያ ፖለቲካ ውስጥ የኦሮሞ ሚና ምን ይመስላል የሚለውን ሁኔታ በግልጽ እና እሳቸው ለውድድር ለመዘጋጀት እንዳሰቡ በመግለጽ ከህብረተሰቡ ጋር ውይይት አድርገዋል።
ዶክተር ስንታየው ይህንን ይበሉ እንጂ ህዝባዊ ስብሰባው ተቃውሞ አላጣውም። ኢትዮጵያ ውስጥ በተፈጠሩ የሰዎችን ህይወትና የንብረት ውድመትን ባስከተሉ የተለያዩ ችግሮች ውስጥ አክቲቪስት ጃዋር መሐመድ ያላግባብ እጁን አስገብተዋል ብለው የሚወቅሱ ሰልፈኞች ናቸው የተቃውሞ ሰልፉን ያከናውኑት። ሻለቃ አጥናፉ በቀለ እንደ አውሮፓውያን አቆጣጠር ህዳር 17 2019 የነበረውን ተቃውሞ አስተባብረዋል።
እድል አግኝቶ ተመልሶ እንደገና ኢትዮጵያን የሚረግድ ከሆነ አገሪቱን የጦርነትና የነውጥ ቀጠና ለማድረግ እየሰራ መሆኑን ደርሰንበታል። ስለዚህ የአሜሪካ መንግስት በመጀመሪያ ደረጃ ይህ ሰው ወንጀለኛ ነው፣ በህግ እንዲጠይቅልን ነው የጠየቅነው። በሁለተኛ ደረጃ መልእክታችን ለኢትዮጵያ መንግስት ነው፣ ለዶክተር አብይ መንግስት ነው። ዶክተር አብይ ለኢትዮጵያ ህዝብ መመለስ ያለባቸው በምን ሂሳብ ነው? በምን ህግ ነው? አንድ የኢትዮጵያ ዜጋ ያልሆነ ሰው የጸጥታ ኃይል ከህዝብ የተሰበሰበ ገንዘብ የተቀጠረ ወታደር መድበው ህዝባችንን ሲጨርስ ዝም ብለው የሚያዩት?
የአትላንታውን ህዝባዊ ስብሰባ ያስተባበሩት ዶክተር ስንታየው በዳኔ በበኩላቸው ስለነበረው ትዕይንተ ተቃውሞ ቀጣዩም ብለዋል።
እኛ ተቃውሞ አድራጊዎቹ መብታቸውን ተጠቅመዋል፣ አስተያየታቸውንም ለመስጠት ለመቃወም እንትን በማድረጋቸው በጣም ደስ ብሎናል። ምክንያቱም በምንኖርበት ሀገር ውስጥ መቃወምም መደገፍም ሙሉ መብት ስለሆነ ማለት ነው። ነገር ግን ትንሽ ያሳዘነን ምንድን ነው፣ ፓርኪንግ ቦታ ስህተት በማድረግ በእነሱ ተቃውሞዎች የቆሙበት አካባቢ ተላልፈው ይመጡ የነበሩ ሴቶች ላይ ነው፣ ትልልቅ ሰዎች ላይ አላስፈላጊ እና ገንቢ ያልሆነ በእኛ ህብረተሰብ ውስጥ ታይቶ የማይታወቅ አይነት የጥላቻ ንግግሮች ሲደረጉ ነበር። ይሄ ትንሽ አስቀይሞናል። ቢሆንም ግን በእኛ እምነት አንዳንድ የተሳሳቱ ሰዎች ይሆናሉ የሚል ግምት ነው ያለን።
በተመሳሳይ በሲያትል ከተማ በተካሄደው ህዝባዊ ስብሰባ ወቅት የተቃውሞ ድምጻቸውን ለማሰማት መገኘታቸውን የነገሩን አቶ ታያቸው የተባሉ የከተማዋ ነዋሪ ምክንያታቸውንና በዕለቱ የነበረውን ድባብም አጋርተውናል።
ጃዋር የሚባል አክቲቪስት ግለሰብ ባደረገው ጥሪ መሰረት በወገኖቻችን ላይ በአብያተ ክርስቲያናት ላይ ጥፋ እናስታውሳለን፣ መንግስት አቅም ኖሮት ለዚህ ሰውዬ ተገቢውን ማዕቀፉ በሚፈቅደው መሰረት ፍትህ ሊሰጠው አልቻለም። እዚህ አሜሪካ ውስጥ እየዞረ ደግሞ ይህንን ሀሳቡን አጀንዳውን ሊያራምድበት የሚችለውን ገንዘብ ለማሰባሰብ እና በወገኖቻችን መካከል ክፍፍል ለመፍጠር የሚያደርገውን ጥረት ማደናቀፍ ትክክል ነው ብለን ስላመንን ልንቃወመው በጣም በርካታ ኢትዮጵያውያን በሲያትል ከተማ ወጥተን ድምጻችንን አሰምተናል።
የሲያትሉን ህዝባዊ ስብሰባ በተመለከተ አክቲቪስት ጃዋር መሐመድ በማኅበራዊ ሚዲያ ገጹ ላይ የደገፉትንም ሆነ የተቃወሙትን ወገኖች ካመሰገነ በኋላ የተቃወሙትን በተመለከተ አለመደገፋችሁን ለማሳየት መምጣታችሁ ግሩም ነገር ነው። በነጻነት መቃወም የምንንከባከበውና የምንታገልለት እሴት ነው። በትህትና የምጠይቃችሁ ነገር ቢኖር ከእናንተ የተለየ ሐሳብ ያላቸውን ሰዎች በተመለከተ ሰላማዊና በአክብሮት የተሞላ ሆናችሁ እንድትቀጥሉ ነው ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች፣ አሁን ከመሰናበታችን በፊት አንድ የፕሮግራም ማሳሰቢያ አለን።
ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የሁከት አጋጣሚዎች ሕይወት ጠፍቷል፣ ንብረት ወድሟል።
ሁኔታውን የሃይማኖት ገጽታ ለማስያዝ እንደተሞከረም ታይቷል።
የደረሰውንና እየደረሰ ያለውን ጉዳት የኢትዮጵያ ሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል?
እንዲህ አይነት ሁከቶች እንዳይደገሙ መንግስት ምን አይነት እርምጃዎችን ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ነው ሊረጋገጥ የሚችለው?
ለእነኚህና ለሌሎችም ጥያቄዎች መልስ እንዲሰጡ የኢትዮጵያ ሰብአዊ መብት ኮሚሽነር አቶ ዳንኤል በቀለን ለጥያቄው መልስ ፕሮግራም ላይ ጋብዘናል። የሲዳማን ውሳኔ ህዝብ ጉዳይም እናነሳለን።
ታዲያ ጥያቄዎቻችሁን በመላክ እናንተም እንድትሳተፉ እንጋብዛችኋለን። ፕሮግራሙ የሚቀረጸው የፊታችን አርብ ህዳር 12 2012 ዓ.ም ላይ ነው የሚሆነው።
ጥያቄዎቻችሁን በኢሜይል ለምታደርሱን horn@voanews.com ላይ ላኩልን ወይም በስልክ 202-205-9942 የውስጥ መስመር 14 ደውላችሁ አኑሩ ወይም በፌስቡክ @voaamharic ላይ አስፍሩ። የስልክ ቁጥራችሁን ካሳወቃችሁን ፕሮግራሙ ሲቀረጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን።
ለጥያቄው መልስ እንግዳ የኢትዮጵያ የሰብአዊ መብት ኮሚሽነር አቶ ዳንኤል በቀለ ተሳተፉ። አድማጮች፣ አሁን አንድ ስፖርት ነክ ዜና እናቀርባለን።
የስፖርት ዜና ወቅታዊ ነው። ዛሬ ለቱም ባይሆን በአፍሪካ ዋንጫ ማጣሪያ ዋሊያዎቹ ሲያሸንፉ በምስራቅና መካከለኛው አፍሪካ ሻምፒዮና እየተሳተፉ የሚገኙት ሉሲዎቹ ተረድተዋል ይለናል ግርማቸው ከበደ የስፖርት አዘጋጃችን። እንሆ
ለ2021 የአፍሪካ ዋንጫ ማጣሪያ የምድብ ሁለተኛ ጨዋታውን ያደረገው የኢትዮጵያ ወንዶች ብሔራዊ ቡድን አይቮሪ ኮስትን 2-1 አሸንፏል። በባህር ዳር ስታዲየም በተደረገው ጨዋታ ዋሊያዎቹ በሁለተኛው ደቂቃ በሰርጂ ኦሬ ጎል ተቆጥሮባቸው ነበር። ሆኖም በ15ኛው ደቂቃ በአይቮሪ ኮስት የፍጹም ቅጣት ምት ክልል አቅራቢያ ዋሊያዎቹ ያገኙትን የቅጣት ምት ሱራፌል ዳኛቸው ሲመታ ኳሷ በተጋጣሚ ተከላካይ ተጨርፋ መረብ ላይ አርፋለች። ከዚህ ጎል 10 ደቂቃዎች በኋላ ደግሞ ሽመልስ በቀለ ከመሃል ሜዳው አካባቢ ያገኘውን ኳስ እየገፋ በመሄድ የዋሊያዎቹን የአሸናፊነት ጎል አስቆጥሯል። ብሔራዊ ቡድኑ እስካሁን በባህር ዳር ስታዲየም ባደረጋቸው ጨዋታዎች ተሸንፎ አያውቅም። የብሔራዊ ቡድኑ አሰልጣኝ አብርሃም መብራቱ ከድሉ በኋላ ተከታዩን አስተያየት ሰጥተዋል።
ያው ጨዋታውን ሁላችንም እንደተከታተል ነው። በጥሩ የጨዋታ ብልጫ፣ በጥሩ የኳስ ቁጥጥር፣ ከተሻሉ የግብ ሙከራዎች ጋር አሸንፈን ወጥተናል። የአፍሪካ ዋንጫ ውድድር ውስጥ ወይም ለአፍሪካ ዋንጫ ለማለፍ መልካም ምዕራፍ አድርገን ነው የምንወስደው። የምድቡን ከባድ ቡድን ማሸነፋችን በራሱ ትልቅ ለተጫዋቾቻችን የሞራል ስንቅ ነው የሚሆነው። ቀጣይ ጨዋታዎችንም በከፍተኛ የራስ መተማመን መንፈስ እየተዘጋጀን እንድንሰራ አድርገናል። ከዚህ በተረፈ ተጫዋቾቹ በሜዳ ውስጥ የተሰጣቸውን ሁሉ ተቀብለው በማድረግ ትልቅ ስራ ሰርተዋል። ተጫዋቾችን ከልብ ማመስገን እፈልጋለሁ። ከቡድኑ ጀርባ የነበረውን የባህር ዳርና አካባቢዋን ከሩቅ ቦታ መጥተው የደገፉንን መላውን የስፖርት ቤተሰብ እጅግ አድርጌ በጣም ማመስገን እፈልጋለሁ። ይሄን ነው ማለት የምፈልገው።
የዋሊያዎቹ አምበል ሽመልስ በቀለም ወጣቶቹን የብሔራዊ ቡድን ተጫዋቾች ማበረታታት እንደሚገባ ተናግሯል። በሌላ ጨዋታ በመካከለኛውና ምስራቅ አፍሪካ ሀገራት የሴቶች እግር ኳስ ሻምፒዮና ላይ እየተሳተፈ የሚገኘው የኢትዮጵያ ሴቶች ብሔራዊ ቡድን በሁለተኛው የምድቡ ጨዋታ በዩጋንዳ 1-0 ተሸንፏል። በዚሁ ምድብ ኬንያ ጅቡቲን 12-0 አሸንፋለች። የመጀመሪያ ጨዋታቸውን በኬንያ የተሸነፉት ሉሲዎቹ ለግማሽ ፍጻሜ ሳያልፉ ቀርተዋል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
አድማጮች፣ የፕሮግራም ማስታወሻችንን መልሰን እናሰማ። ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ ሁከት አጋጣሚዎች ሕይወት ጠፍቷል፣ ንብረት ወድሟል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደተሞከረም ታይቷል። የደረሰውንና እየደረሰ ያለውን ጉዳት የኢትዮጵያ ሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል? እንዲህ አይነት ውከቶች እንዳይደገሙ መንግስት ምን አይነት እርምጃ ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታስ እንዴት ሊረጋገጥ ይችላል? ጥያቄዎቻችሁን ላኩ ለጥያቄው መልስ።
አድማጮች ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በሌላ ዝግጅት እንገናኛለን። ያስተናገድናችሁ ቆንጂት ታዬና
አሉላ ከበደ። ደህና ደሩ። ትግርኛ ይቀጥላል። Thank you.